ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 21 ቀን 2014 ዓመተ ምህረት ዝግጅታችን ጀመረ። ዳግም የተከሰከሰው የሰሜን ኢትዮጵያ ጦርነትና የኢትዮጵያን አስተያየት
ስንጠብቅ የነበረው የተጀመረ የሚመስለው የእርቅ ድርድር በቅድመ ሁኔታዎች ላይ አተኩሮ የነበረው ውይይት ወደ ተሻለ ፍሬያማ ሁኔታ ይመጣል የሚል ተስፋ ሰንቀን ነበር እና ይሄን ሰሞን ይሄን 3-4 ቀን ከሁለቱም አቅጣጫ የሚሰሙት ነገሮች ያስፈሩ ነበር።
እንግዲህ ከጦርነቱ ጋር የተያያዘ ሰጠና የአለማች የጦር ህጎችን የጣሱ ድርጊቶች ተፈጽመዋል እና አሁንም እንግዲህ ጦርነቱ ትናንትመርምሯልና ይሄ የሚያሳስረን ነገር ነው። ደጦርነት ውስጥ ከዚህ በፊት ያየናቸው አይነት የሰብአዊ እንደገና እንዳይከሰቱ ስጋት አለ።
ቀደም ብላችሁ የሰማችኋቸው የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ሲሆኑ ተከትለው የሰማችሁት ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንዳጥኚ የሆኑት አቶ ፍሳ ተክሌን ነው። ዳግም የተከሰከሰው ጦርነት በኢትዮጵያና በኢትዮጵያ ላይ የሚያስከትለውን ስጋት አጋርተውናል። የአዲስ አበባ ነዋሪዎችንም አስተያየት ጠይቀናል። ሙሉን ዘገባ ከዜናው በኋላ ታደምጣላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ፣ እንደምናውላችሁ። ዛሬ ቅዳሜ ነሐሴ 21 2014 ዓ.ም ነው። አስተናጋጃችሁ እንግዲህ ወልዴ ነኝ። የፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የምሽቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በትግራይ ክልል በሚገኝ የመዋለ ህፃናት ላይ ተፈጽሟል የተባለና 2 ህፃናትን ጨምሮ 4 ሰዎች መገደላቸው የተነገረበትን የአየር ጥቃት ማውገዙን የዩኒሴፍ ስራ አስፈጻሚ ዳይሬክተር ካትሪን ረስል ዛሬ ቅዳሜ ያወጡትን የትዊት መልእክት ጠቅሶ አጃንስ ፍራንስ ፕሬስ AFP ዘግቧል። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ባወጣው መግለጫ መቀሌ ውስጥ ወታደራዊ ኢላማ በሌለበት የህፃናት መጫወቻ ስፍራና መዋለ ህፃናት ላይ በተፈጸመ ጥቃት ሰላማዊ ሰዎች ተገድለዋል ብለዋል። የኢትዮጵያ መንግስት ግን ሲቪሎች ላይ የተፈጸመ ድብደባ አለመኖሩን ገልጾ ክሱን ማስተባበሉን፣ ኢላማው ወታደራዊ ተቋማት መሆናቸውን መናገሩን AFP ዘግቧል። የአየር ጥቃት ዘገባው ከመሰማቱ በፊት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ መንግስት ትግራይ ውስጥ የሚገኙ የተመረጡ የህወሓት ወታደራዊ ይዞታዎችን እንደሚመታ ገልጾ ሲቪሎች ወታደራዊ ትጥቆችና ማሰልጠኛዎች ከሚገኙባቸው አካባቢዎች እንዲርቁ መልእክት አስተላልፎ እንደነበር ታውቋል። የፖለቲካ ውዝግቡ በተጧጧፈባት ሊቢያ ዋና ከተማ ትሪፖሊ ውስጥ ትናንት ሌሊቱን ከባድ የተኩስ ልውውጥ መካሄዱን ሮይተርስ ዘግቧል። በተቀናቃኞቹ የፖለቲካ ወገኖች መካከል ይካሄዱ በነበሩ የተኩስ ልውውጦች ከከተማው ክልል ውጪ ርቀው የሚሰሙ ከባባድ ፍንዳታዎች እንደነበሩም ሮይተርስ ነዋሪዎቹን ጠቅሶ ዘግቧል። በማህበራዊ ሚዲያ የተሰራጩ የፎቶግራፍና የቪዲዮ ምስሎችን ትክክለኝነት ወዲያውኑ ማረጋገጥ ባይቻልም በከተማው ዋና ዋና ማዕከላት ወታደራዊ ተሽከርካሪዎች በየጎዳናዎች ላይ በፍጥነት ሲንቀሳቀሱና በተዋጊዎች መካከል የተኩስ ልውውጦች ሲካሄዱ ነዋሪዎች እሳት ለማጥፋት ሲራኮቱ ያሳዩ እንደነበር ሮይተርስ አመልክቷል። የአገሪቱ ባለስልጣናት ስለደረሰው ጉዳት መረጃ አልሰጡም። በሊቢያ ያለው ዋናው የፖለቲካ ፍጥጫ በትሪፖሊ ባለው በአብዱላ አህመድ አልደቢባህ የብሔራዊ አንድነት መንግስትና ከምስራቅ በተወከሉ የህዝብ እንደራሴዎች በሚደገፉት ተቀናቃኛቸው ፋጢ ባሻጋ መካከል መሆኑ ተመልክቷል። የፖለቲካውን ውዝግብ ተከትሎም በቅርብ ሳምንታት ውስጥ በርካታ ታጣቂ ቡድኖችን ወደ ከተማይቱ በብዛት ሲንቀሳቀሱ እንደነበር ተገልጿል። በሊቢያ የተባበሩት መንግስታት ልዑክ የፖለቲካ ውዝግቡ በንግግር የሚፈታ እንጂ በኃይል አለመሆኑን ማለት ነው ማስጠንቀቁ ተገልጿል። የአፍሪካ መሪዎችና ተወካዮች የዓለም አቀፍ ድርጅቶችና የግሉ ዘርፍ የቢዝነስ መሪዎች በ8ኛው የቶኪዮ ዓለም አቀፍ የአፍሪካ ልማት ጉባኤ ላይ ለመገኘት ዛሬ በቱኒዚያ ዋና ከተማ ቱኒስ ውስጥ ተሰብስበዋል። የሁለቱ ቀን ጉባኤ በኮሮና ቫይረስ ወረርሽኝና በዩክሬኑ ጦርነትና በአየር ንብረት ለውጥ በተወሳሰበው ዓለም አቀፉ ሁኔታ ከባድ የኢኮኖሚ ቀውስ በገጠማቸው አብዛኞቹ የአፍሪካ ሀገሮች ጉዳይ ላይ እንደሚያተኩር በአሶሺየትድ ፕሬስ ዘገባ ተመልክቷል። በሌላ በኩልም የኤፍፒ ዘገባ የጉባኤው ዓላማ በአፍሪካ ውስጥ በቋሚነት እያደገ የመጣውን የተቀናቃኟን ቻይና ጠንካራ ኢኮኖሚ ተጽዕኖ ለመመከት መሆኑን አመልክቷል። 8ኛው የቶኪዮ ዓለም አቀፍ የአፍሪካ ልማት ጉባኤ የሚካሄደው ቻይና የመቀነትና መንገድ መሰረተ ልማት ወይም ቤልት ኤንድ ሮድ በተባለው ዓለም አቀፍ ፕሮጀክቷ አማካኝነት አፍሪካ ውስጥ ጠንካራ መሰረቷን ከጣለች በኋላ መሆኑን ዘገባው አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የኢራቅ ተጠባባቂ ጠቅላይ ሚኒስትር ሙስጠፋ አልቃድሂሚ በአገሪቱ ያለው የፖለቲካ ቀውስ ባለፉት ዓመታት የተገኙትን የጸጥታና ደህንነት ስኬቶች ለአደጋ አጋልጧቸዋል ሲሉ ዛሬ አስጠነቀቁ። የአልቃድሂሚ ማስጠንቀቂያ በዓመታት ውስጥ በኢራቅ ከታዩት እጅግ የከፋ የፖለቲካ አደጋዎች አንዱ ስለመሆኑ ፍንጭ መስጠቱን አሶሲየትድ ፕሬስ ዘግቧል። ይህ ከፍተኛ ተጽዕኖ ባላቸው የሺአው ሃይማኖታዊ መሪ ሙቅታዳ አልሳዳርና ካለፈው ዓመት የምክር ቤት አባላት ምርጫ በኋላ በኢራን በሚደገፉት ተቀናቃኞች ቡድኖቻቸው መካከል የተፈጠረው አለመግባባት ውጤት መሆኑም ተመልክቷል። አልሳዳር ባለፈው ህዳር ምርጫ ከፍተኛ ቁጥር ያለውን የምክር ቤቱን መቀመጫ ቢያሸንፉም መንግስትን ለመመስረት የሚያስችላቸውን ጥምረት መፍጠር አልቻሉም። በዚህ የተነሳም የእሳቸው ድርጅት አባላት ከአገሪቱ ምክር ቤት ራሳቸውን ያገለሉ ሲሆን ደጋፊዎቻቸው በባግዳድ የሚገኘውን የምክር ቤቱን ህንጻ በመውረር አጥቅተዋል። አልሳዳር ምክር ቤቱ እንዲፈርስና ከሚቀጥለው ምርጫ በፊት ሌላ ምርጫ ከወዲሁ እንዲደረግ ጠይቀዋል። ዩክሬን ውስጥ ዓለም አቀፍ መርማሪዎች ለአደጋ የተጋለጠውን በዛፖርዥያ የኒውክለር ኃይል ማመንጫ ተቋም ለመመልከት ዝግጅት በማድረግ ላይ በሚገኙበት በአሁኑ ወቅት በተቋሙና በአካባቢው ከፍተኛ ውጥረት መስፈኑ ተነገረ። ሩሲያና ዩክሬን ሁለቱም በአውሮፓ ትልቁ የኒውክለር ተቋም ወደሆነው ስፍራ ከባድ የጦር መሳሪያዎችን ተኩሰዋል በሚል እርስ በርስ እየተወነጃጀሉ መሆኑም ተመልክተዋል። የተባበሩት መንግስታት ዓለም አቀፍ የአቶሚክ ኤነርጂ ተቋም የኒውክለር ተቋሙን የሚመለከቱ መርማሪ ልዑኮችን በቅርቡ ወደ ስፍራው ይልካል ተብሎ እንደሚጠበቅ ተነግሯል። የዛፖርዣው የኒውክለር ተቋም በሩሲያ ወታደሮች ቁጥጥር ከሆነበት ጊዜ ጀምሮ የጦር ቀጠና በሆነ አካባቢ ከፍተኛ ውጥረት መስፈኑን የቪኦኤ ክሪስ ሲምከን ዘገባ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ አብቅቷል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ነሐሴ 21 ቀን 2014 ዓ.ም ዝግጅታችንን ነው።
ይሄ የመሬት አቀማመጡ በጣም ሰፊ ቦታ ይዞ የሚገኝ በመሆኑ ከመሆኑም አኳያ ለምሳሌ ደግሞ ምዕራቦቹ ክልል በራሳችን እንፈልጋለን ሲሉ አዋሳ በጣም ርቆናል የሚል ነው አሉ። የብዙ ቀናት አዲሱ ህገ መንግስት በፈረንጅ 2001 የወጣው በእኛ አቆጣጠር 1994 የወጣው እንደውም ሲሻሻል ህገ መንግስቱም ሲሻሻል እነዚህን ትልቅ ሀሳቦችን ይዞ ነው። ኢኮኖሚያዊ አንድነት፣ ፖለቲካዊ አንድነት የሚል ይዞ ነው የወጣው። እንግዲህ አሁን ይሄ ተሳክቷል ወይ?
ለመሆኑ በደቡብ ክልል የሚገኙ ዞኖች ወደ ክልልነት የከፋፈለው ምን ይሆን በሚል ጥያቄ መነሻ ከተሰናዳ ዘገባ የተቀነጨበ ነው ያስደመጥናችሁ። ሙሉ ዘገባውን በሁለተኛው አጋማሽ ታገኙታላችሁ። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ @voamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። በድጋሚ የተቀሰቀሰው የሰሜን ኢትዮጵያ ጦርነትና የኢትዮጵያውያን አስተያየት ለወራት ጋብ ብሎ የነበረው የሰሜን ኢትዮጵያ ጦርነት ባሳደፍነው ሳምንት እንደገና ተቀስቅሷል። ትግራይ ክልልን የሚያስተዳድሩ ባለስልጣናት ናሴ 18 2014 ዓ.ም ተመረጠ የኢትዮጵያ ጦር ከፍተኛ መጠን ያለው ጥቃት አደረሰብን ሲሉ መግለጫ ካወጡ በኋላ በድርድርና በውይይት ይፈታል በሚል ሲጠበቅ የቆየው ጦርነት እንደገና ማገረሸቱ ታውቋል። የኢትዮጵያ መንግስት ጥቃት ከፍተሃል መባሉን ካጣጣለ በኋላ ጦርነቱን የከፈተው ህወሓት መሆኑን በዚህ ዕለት ገልጿል። በእንዲህ ያለ ሁኔታ በድጋሚ መቀስቀሱ ይፋ የተደረገው ጦርነት ዛሬ አራተኛ ቀኑን ይዟል። የጦርነቱ ዳግመኛ መቀስቀስ በሰብአዊ እርዳታ አቅርቦት፣ በሰብአዊ መብቶች ጥበቃና በኢትዮጵያ መጣና ሀብት ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን የአሜሪካ ድምጽ ያነጋግራቸው ባለሙያዎችና የፖለቲካ ድርጅት መሪዎች ተናግረዋል። ደረጀ ደስታ ዝርዝሩን ይዟል።
በድርድር ይፈታል በሚል ተስፋ የተጣለበት የሰሜን ኢትዮጵያ ጦርነት በድጋሚ መቀስቀስ እንዳሳዘናቸው የአሜሪካ ድምጽ ያነጋግራቸው ባለሙያዎችና የፖለቲካ ድርጅቶች ገልጸዋል። አቶ ያሬድ ኃይለ ማርያም የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር ናቸው።
ይሄ ጦርነት እንግዲህ ከተጀመረ ከአንድ አመት ተኩል በላይ ከቆየ በኋላ ነው ተኩስ አቁም ረገብ ብሎ የነበረው። ይሄ በረጅም ከአመት በላይ ባስቆጠረው የጦርነት ወቅት በተለይም የትግራይ ክልል ሙሉ በሙሉ በከፊል ደግሞ የአማራና የአፋር ክልል በሰው ህይወትም በንብረትም ላይ እጅግ ከፍተኛ የሆነ ጉዳት አስተናግደዋል። እንደ ሀገር ከደረሰብን ቀውስ ለማገገም ራሱ እንኳን ከአርባ ከአምሳ ዓመት ያላነሰ ሊወስድ ይችላል። እጅግ በርካታ ትምህርት ቤቶች ወድመዋል። የከተማ መዋቅሮች ፈርሰዋል። እና የግለሰብ ንብረቶች ወድመዋል። የሞተው ሰው ቁጥር ራሱ ገና በትክክል እንኳን አልተጠናም። ባለፈው ጦርነት የደረሰው የጉዳት መጠን በሰው ህይወት በንብረት ላይ ምን እንደሆነ ገና እንኳን ባልተጠናበት ሁኔታ አገሪቷም ለማገገም ራሱ እንኳን ሰላም እንዲሰፍን እንኳን ለማገገም ብዙ አመት በሚፈልግባት በዚህ ወቅት ሁላችንም በጉጉት ስንጠብቅ የነበረው የተጀመረ የሚመስለው የእርቅ ድርድር በቅድመ ሁኔታዎች ላይ አተኩሮ የነበረው ውይይት ወደ ተሻለ ፍሬያማ ሁኔታ ይመጣል የሚል ተስፋ ሰንቀን ነበር እና ይሄን ሰሞን ይሄን 3-4 ቀን ከሁለቱም አቅጣጫ የሚሰሙት ነገሮች ያስፈሩ ነበር።
አቶ ያሬድ ያነሷቸውን ስጋቶች የሚጋሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች አጥኚ አቶ ፍሳ ተክሌ ከዚህ ቀደም በነበረው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች እንዳይደገሙ የሚል ስጋት አላቸው።
ኖቬምበር ላይ ከተጀመረ ጊዜ ጀምሮ አምነስቲም ሆነ ሌሎች ድርጅቶች ከፍተኛ የሆነ ሰብአዊ መብት ጥሰቶች በሁሉም ወገኖች በተለይ ሲፈጸሙ እንደነበር የተለያዩ ሪፖርቶች አውጥተናል። ብዙ ሰዎች በተለይ ሰላማዊ ሰዎች ሲገደሉ ነበር። ከጦርነት በኋላም ጦርነት ተሳታፊ ያልሆኑ ሰዎችም ላይ እንደዚሁ ጉዳት ሲደርስ ነበር። ተወሰኑት ለምሳሌ አክሱም ላይ የነበረው፣ ማይካር ላይ የነበረው፣ ምዕራብ ትግራይ ደግሞ እንደዚሁ ከዘር ማጥላት ጋር የተገናኘ ብዙ አይነት ስመት ጥሰቶች ነበሩ። በተለይ ደግሞ ሴቶች ላይ ላይ አስገድዶ መድፈር እና ጾታዊ ጥቃቶች ሲደርሱ ነበረ። እንግዲህ በአማራ ክልልም ታይተዋል፣ በትግራይ ክልልም በተለይ በሰፊ ሁኔታ ታይተዋል። እና እንግዲህ ከጦርነቱ ጋር የተያያዘ ሰብአዊነትና የዓለም አቀፍ የጦር ሕጎችን የጣሱ ድርጊቶች ተፈጽመዋል። እና አሁንም እንግዲህ ጦርነቱ ትናምሮና ይሄ የሚያሳስበን ነገር ነው። በዚህ ጦርነት ውስጥ ከዚህ በፊት ያየናቸው አይነት የሰብአዊነት ጥሰቶች እንደገና እንዳይከሰቱ ስጋት አለ።
በኢትዮጵያ መንግስትና ትግራይ ክልልን በማስተዳደር ላይ በሚገኘው ህወሓት መካከል ለሰብአዊነት ሲባል የተናጥል ተኩስ አቁም ከተደረገ በኋላ ሁለቱም ወገኖች ለድርድር ፈቃደኛ መሆናቸውን ይፋ አድርገው ነበር። ይህ ድርድርና ውይይት በተለያዩ ወገኖች ተስፋ ተጥሎበት የቆየ ሲሆን ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው በጦርነቱ በቀጥታ ተጎጂ የነበሩ የትግራይ፣ የአማራና የአፋር ክልል ነዋሪዎች ድርድሩ ተሳክቶ ወደ መደበኛ ኑሯቸው መመለስ እንደሚፈልጉ ገልጸው ነበር። የምጣኔ ሀብት ባለሙያዎችም ጦርነቱ በኢትዮጵያ የንግድና የምጣኔ ሀብት ላይ ያሳደረው ጫና፣ ያሳደረው ጉዳት ከፍተኛ መሆኑን ከዚህ ቀደም ለቪኦኤ ገልጸዋል። ከሶስት ወራት በፊት በጉዳዩ ላይ አስተያየታቸውን የጠየቅናቸው የኦሮሚያ ክልል ምጣኔ ሀብት ባለሙያዎች ማህበር ፕሬዚደንት ዶክተር ጉቱ ቴሶ ተከታዩን ሀሳብ አካፍለውን ነበር።
አሁን ማድረግ የምችለው አንድና አንድ ነው። ለገባንበት ውስብስብ ችግር፣ ለኑሮ ውድነቱ፣ ለስራ አጥነቱ ከቁጥጥር ውጪ እየሆኑ ለመጡት የምጣኔ ሀብት ሁኔታዎች አንደኛ ምክንያት፣ ሁለተኛ ምክንያት እና ሶስተኛው ምክንያት አንድ ናቸው። እነሱም በሀገሪቷ ውስጥ ጦርነት እየተስፋፋ መምጣቱም ሰላምና መረጋጋት በመጥፋቱ ነው። ሰላምና መረጋጋት ሲኖር ኢንቨስትመንት ይኖራል። ዜጋ በሰላም ወጥቶ መግባት ይችላል፣ ማረስ ይችላል፣ መነገድ ይችላል፣ መሸጥ ይችላል፣ መግዛት ይችላል።
በሌላ በኩል ከአጠቃላዩ የትግራይ ህዝብ ወደ ግማሽ የሚጠጋው በቂ ምግብ እንደማያገኝ የዓለም ምግብ ድርጅት በቅርቡ ባወጣው መግለጫ ይፋ አድርጓል። እጥረቱ የተባባሰው 2 ዓመት ለሚጠጋ ጊዜ በተካሄደው ጦርነትና ግጭት ምክንያት መሆኑን ድርጅቱ አመልክቷል። ጦርነቱ በትግራይ ብቻ ሳይሆን በአጎራባቾቹ የአማራና የአፋር ክልሎች 13 ሚሊዮን የሚሆኑ ሰዎች የምግብ እርዳታ ፈላጊ መሆናቸውን ድርጅቱ አስታውቋል። ይህ ቁጥር የምግብ ድርጅቱ ባለፈው ጥር ካወጣው ሪፖርት የ44% ጭማሪ ማሳየቱ ተመዝግቧል። የኢትዮጵያ መንግስት ባለፈው መጋቢት ወር ለሰብአዊነት በሚል ተኩስ አቁም በተናጠል ማወጁን ተከትሎ እርዳታ የማድረሱ ሂደት ቢቀጥልም የተመጣጠነ ምግብ እጥረት በከፍተኛ ሁኔታ መጨመሩንና እየከፋም እንደሚሄድ የተባበሩት መንግስታት ድርጅት ግምገማ ማመልከቱም ተዘግቦ ነበር። ዳግመኛ እየመጣ ነው የተባለው የጦርነት ወሬ የተሰማው በዚህ ሁኔታ ውስጥ ነው። የአምነስቲ ኢንተርናሽናል አቶ ፍሳ ተክሌ የጦርነቱ እንደገና መቀስቀስ መጠነኛ መሻሻል አሳይተው የነበሩ ነገሮችን እንደገና ወደኋላ ይመልሳቸዋል ይላሉ።
ባለፉት 5-6 ወራት ውስጥ ጦርነቱ ጋር ባለበት ጊዜ ላይ የእርዳታ አቅርቦት መጠኑ ወደ ትግራይ የሚያልፈው ጨምሮ ነበረ። የተሻሻሉ ነገሮች ነበሩ፣ ግን ሙሉ ለሙሉ ማለት አንችልም። በተለይ ደግሞ በነዳጅ አቅርቦት እንዲሁም ገንዘብ ካሽ በማስተላለፍ በኩል ችግሮች ነበሩ። ሌላው ደግሞ እንደዚሁ ለእርዳታ አቅርቦት አስፈላጊ የሆኑ ሌሎች ነገሮች ለምሳሌ ኢንተርኔት፣ ሞባይል እንደዚህ ባለመኖራቸው እርዳታ አቅርቦቱን ስራና ማከፋፈሉን ስራ ሲያስተጓጉለው እንደነበር የእርዳታ አቅራቢዎች ድርጅቶች ሲናገሩ ነበረ። አሁን እንግዲህ አንድ ጭላንጭል እንግዲህ ወደኋላ የሚመልስ ነገር ነው። ተስፋ ተይዞ ነበረ ነገሮች ካከላሉ በተለይ በመሰረታዊ አገልግሎቶች ላይ መብራት እንዲሁም ቴሌኮሙኒኬሽን ላይ ለውጥ ይደረጋል ተብሎ ንግግር ይደረጋል እና ተስፋ አለው እየተባለ በሚባልበት ጊዜ ይሄ ነገር መፈጠሩ እንግዲህ ነገሮች ወደኋላ የሚመልስ ነው። ስለዚህ ጦርነቱ መከሰቱ ለሰብአዊ እርዳታ አቅርቦትም ከፍተኛ ችግር እንዳይፈጥር ነው ስጋታችን። እስካሁን የነበረውን መሻሻል ወደኋላ የሚመልሰው ነው መሆን የለበትም ነው የምንለው። አቅርቦቶቹ በተቻለ መጠን ሳይስተጓጎሉና ሳይቆራረጡ ማለፍ የሚችልበት ሁኔታ መኖር አለበት።
የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ የኢትዮጵያ ፌዴራል መንግስት መሰረታዊ አገልግሎቶችን ማስቀጠልን ጨምሮ ለሰላም ውይይት ምቹ ሁኔታን አልፈጠረም በማለት የፌዴራል መንግስቱ ለሰላም ፍላጎት የለውም ሲሉ ተችተዋል። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረህይወት መግለጫውን በተመለከተ ለአሜሪካ ድምጽ በሰጡት ማብራሪያ ባለፉት 6 ወራት ተኩስ ቢቆምም ለትግራይ ህዝብ ግን ተኩስ አልቆመም፣ ምክንያቱም ምግብ፣ መድኃኒት፣ መብራት የለም ሲሉ ተናግረዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ግን አመቺ ሁኔታዎች አለመኖራቸውን ገልጸው መሰረታዊ አገልግሎቶችን መቀጠልና ማቋረጥ ከማዕከል በማብሪያና ማጥፊያ ቁልፍ የሚቆጣጠሩት አይነት ጉዳይ እንዳልሆነ በማስታወስ መሰረተ ልማቶቹን መልሶ የመገንባቱ ሂደት የራሱ አካሄድ እንዳለው ተናግረዋል። በዓለም አቀፍ ተቋማትና መንግስታት በትግራይ የተቋረጠውን የመሰረተ ልማቶች መልሶ እንዲቀጠል ከፍተኛ ጫናና ውትወታ የሚደረግበት የኢትዮጵያ መንግስት ለድርድሩ ከህወሓት በቅድመ ሁኔታ የቀረበለትን ጥያቄ እንደማይቀበለው አመልክቷል። ከኢትዮጵያ የፖለቲካ ድርጅቶች አንዱ የሆነው ኢዜማ ህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ ድርድሩን ሁለቱም ወገኖች የህዝቡንና የማህበረሰቡን ጉዳይ ቅድሚያ መስጠት ያለበት መሆኑን ገልጸው ድርጅታቸው በጉዳዩ ላይ ያለውን አቋም እንደሚከተለው አስታውቀዋል።
ሰላም ድርድር መቀመጥ ያለበት ወደ ሰላም ለመምጣት ቅድመ ሁኔታዎችን ማስቀመጥ ሰላም ጠል የሆነ ባህሪ ነው ብለን እናምናለን። በተለይ በዚህ ሁኔታ ውስጥ ቅድሚያ መስጠት የነበረበት ለዜጎች፣ እዛ ለሚኖሩ ዜጎች ነበረ። የእነሱን መሰረታዊ ፍላጎት ለማሟላት እርዳታ፣ እህል አለመግባት፣ በዚህ መሰረታዊ ፍላጎቶች አለመሟላት የእውነት ያሳስበናል። መንግስት በዛ በኩል ያሉብኝን ችግሮች ለመቅረፍ ያለምንም ድርድር ያለምንም ቅድመ ሁኔታ ለመደራደር ለሰላም ንግግር ዝግጁ ነኝ እያለ በምንሰማበት ጊዜ ህወሓት ግን ያሰማ የነበራቸው የጦርነት ጉሰማዎች በጣም አሳስበውን ነው ነሐሴ 13/2014 ዓ.ም መግለጫ ቀድመን መስጠት የሞከር ነው። ያሳስበናል፣ ጉዳዩ የእውነት ያሳስበናል። ወደ ሰላም ድርድር ለመምጣት ግን የሁለት ኃይሎች መልካም ፍቃድ የሚፈልግ ነው እና ከአንድ ወገን ብቻ የሚኖር መልካም ነገር መፈለግ ውጤታማ ያደርጋል ብለን አናምንም። አሁንም ቺም ለሰላም የሚረፍድ ሰዓት የለም። አሁንም ተጀመሩ የሚባሉት ነገሮች ቆመው ጦርነትን የሚናፍቅ የትኛውም ህዝብ የለም። ጦርነትን አይተነዋል። በሁሉም ወገናችን ላይ ያደረሰውን አስቀያሚ አደጋ ተመልክተናል። ከዛ ለመውጣት ወደ ሰላም መሄዱ መልካም ነው ብለን እናምናለን እና የተባለው ቅድመ ሁኔታዎች ሳያስቀምጡ ወደ ሰላም ድርድር መምጣትና ችግሮችን በጠረጴዛ ዙሪያ ለመፍታት የቅድሚያ መስጠት ከመንግስትም የሚጠበቅ ነው ብለን እናምናለን።
ሌሎች የፖለቲካ ድርጅቶችን ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ወደፊት ይዘን ለመቅረብ እንሞክራለን። የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ግን መሰረታዊ የሰብአዊ እርዳታ አቅርቦቶች ለድርድርም የሚቀርቡ መሆን የለባቸውም ይላሉ።
የተደራዳሪ ወገኖች የሚደራደሩባቸው ነገሮች በምንም መንገድ የሰብአዊ እርዳታን ይሄ የሁማኒታሪያን ኤድ በእንግሊዝኛው የበጎ አድራጎት የሰብአዊ እርዳታን እና መሰረታዊ የሆኑ ህዝብ መሬት ላይ ላለው በጉዳዩ ላይ የመደራደርም ጣልቃ መግባትም አቅም የሌለው ግን ደግሞ ቀጥተኛ ተጎጂ የሆነው ህዝብ ለዕለት ተዕለት ኑሮ በሚያስፈልጉት አቅርቦቶች ላይ የሚደረጉ ማናቸውም አይነት ጫናዎችም የሆኑ የተፈጠሩ ነገሮች ወደ ኖርማል ሁኔታ ወደ ትክክለኛው መንገድ መቀመጥ አለባቸው፣ መመለስ አለባቸው። ለምሳሌ የእርዳታ እህል እንዲደርስ መፈቀድ አለመፈቀድ የድርድር አካል መሆን የለበትም። ለዛም ይመስለኛል የእርዳታ እህል የቀባው። ግን እነዚህ የመሰረታዊ አቅርቦቶች ለምሳሌ መብራት፣ ውሃ፣ ስልክ እነዚህ መሰረታዊ የሰብአዊ እርዳታ ባይባሉም እንደ እህል፣ እንደ ዘይት፣ እንደ መድኃኒት ለነዋሪው ህዝብ ግን መሰረታዊ ነገሮች ናቸው እና የእነሱ መሟላትም የድርድሩን ሂደት ማደናቀፍ አልነበረበትም። እንደዛም ሆኖ ከሆነ
የሰላም ድርድሩንስ ሂደት ተከታትለውት ነበረ? ምንድን ነው ያስተዋሉት ነገር በሂደቱ ላይ?
የሰላም ድርድሩ አንደኛ ያው ግልጽነት አልነበረውም። እውነት ለመናገር በመንግስት በኩል አንደኛ የአፍሪካ ህብረት ተወካይ የሆኑት ኦሉሴጉን ኦባሳንጆ ለረጅም ጊዜ ወደ ትግራይም እየተመላለሱ በሁለቱ ወገኖች መካከል ውይይት ተጀምሮ እንደነበረ ምልክቶች ነበሩ። አልፎ አልፎም የሚሰጡ መግለጫዎችም ነበሩ። ከዛ በኋላ ግን እየቆየ ሲመጣ አደራዳሪዎቹ እነማን ይሁኑ፣ የድርድሩ ቅድመ ሁኔታ ምን ይሁን በሚሉት ጉዳዮች ላይ ግን ትንሽ የመካረር ነገር እየመጣ ነበረ። ለምሳሌ ከህወሓት በኩል እኚህን የተጠቀሱትን የአፍሪካ ህብረት ተወካይ ያለመፈለግ እና ወደ ኬንያ ጠቅላይ የቀድሞ ጠቅላይ ሚኒስትር ጣልቃ ይግቡ የሚል ነገር ነበረ። በኢትዮጵያ መንግስት በኩል ያለምንም ቅድመ ሁኔታ እንደራደራለን ቢልም የአፍሪካ ህብረትን የማስገባት እና እንደዚህም ጨምሮ ሌሎች አንዳንድ የቅድመ ሁኔታ ጥያቄዎች መምጣታቸው በአደራዳሪዎቹ ላይ የተነሳው የቅድመ ሁኔታ መምጣት ብዙም አሳሳቢ አልነበረም። ግን እየቆየ ሲመጣ በተለይ ሁለት የተነሱ ጉዳዮች በግልጽም ባይወጡ፣ አንደኛ በትግራይ ኃይል ትጥቅ የመፍታት ያለመፍታት ጥያቄ፣ ሁለተኛ ደግሞ በጣም አከራካሪና ምናልባትም የድርድሩ ዋና ቁልፍ ኢሹ ጉዳይ ሊሆን ይገባ የነበረው የድንበር የይዞታ ይገባኛል የወልቃይት የራያ አካባቢ ያሉ ጥያቄዎች ጉዳይ ነገሩን እንደገና እያጦዙት እንደመጡ ያስታውቃል። እና ድርድር ሲጀመር ሊደራደሩባቸው የሚገቡ ዋናዎቹ ጉዳዮች የድርድሩ ቅድመ ሁኔታ፣ ወደ ድርድር ለመግቢያ እንደ ቅድመ ሁኔታ መሆናቸው ነገሩ እየተበላሸ ለመምጣቱ ማሳያ ነበር። እና አሁን የደረስንበት እንደገና በአዲስ መንገድ ግጭት መጀመሩ የድርድሩ አያያዝ ገና ወደ ድርድር ለመግባት የተጀመረበት መንገድ ላይ ችግር እንደነበረ ጤናማ እንዳልነበረ ያሳያል። በእርግጥ ባልነገር አለ ድርድር፣ ሰላም፣ እርቅ መፈለግ በጸብ በማንኛውም ምክንያትና ሁኔታ ሊነሳ ይችላል። ድርድር ግን ሁልጊዜ የሁለት ወገኖችን ቅልቦና ጨዋነት ይፈልጋል። ሰላም መፈለግን፣ መካካስን፣ ይቅርታ መጠያየቅን፣ ተጠያቂነትን መውሰድን ይጠይቃል እና ትልቅ የመንፈስ ልዕልና ነው የሚፈልገው። ጸብ ማንም ሊጣላ ይችላል። እርቅ ግን በመንፈስ ልዕልና የተሞላ በቅልቦና ውስጥ የሚደረግ ሂደት ነው እና የዛ የቅልቦና መጉደል ገና በቅድመ ሁኔታዎች ውስጥ ጎልተው አፍጠው እየመጡ ስለነበረ ነገሮች የቀን ጉዳይ ነው እንጂ ወደ እንደዚህ አይነት ግጭት ሊያመራ እንደሚችል ምልክቶች ቀድመው እየታዩ ነው።
በድርድሩ ውስጥ መፈታት የሚኖርባቸው ነገሮች ወደ ድርድር ቅድመ ሁኔታ ማምጣት አንዱ ችግር መሆኑንም አቶ ያሬድ ያስረዳሉ።
ለምሳሌ የተነሱት ማን ያደራድረን ቦታ እንደረደር የሚሉት ነገሮች እንደ ቅድመ ሁኔታ ሊነሱ ይችላሉ። ነገር ግን እኔ ወደ ድርድር የምገባው ይሄ ይዞታዬ ተሰጥቶኝ ነው፣ እኔ ወደ ድርድር የምገባው አንተ ስትፈተህ ነው ወይ፣ እንደዚህ አይነት ነገሮች ጠንከር ያሉ የመደራደሪያ ሀሳቦች እንደ ቅድመ ሁኔታ ከቀረቡ ከዛ በኋላ ድርድር ውስጥ ምን ላይ ሊሆን ነው እና በቅራኔ ውስጥ ያሉ ወገኖችን ለመቃቃር የበለጠ ለመቃቃር ምክንያት ይሆናል እና የድርድር ቅድመ ሁኔታ መሆን ያለበት ለማን ያደራድረን፣ የት ቦታ ላይ እንደራደር፣ አጀንዳዎቻችን ምን ምን ይሆኑ ነው እንጂ በድርድር ውስጥ ሊፈቱ የሚችሉ በውይይት በመነጋገር በሸምጋይ ሊፈቱ የሚችሉ ነገሮችን ድርድሩ ከመጀመሩ በፊት እንደ ቅድመ ሁኔታ ማምጣት ድርድሩን በሌላ መንገድ እንዳለመፈለግ ነው የሚቆጠረው እና እነዚህ አንዳንድ የተነሱት በየሚዲያውም የተገለጹ የተነሱ የሚባሉት ወሳኝ ነገሮች በጠረጴዛ ዙሪያ የተፋላሚዎቹ ወገኖች ቁጭ ብለው በሰከነ መንፈስ ለሀገር ለሕዝቦቻቸው በሚጠቅም መንገድ የሚደራደሩባቸው ምናልባትም መስጠትና መቀበል ሊጨምር ይችላል። ተምተዋን ተምተው የሚሉ ገላጋዮች ሊገቡ ይችላሉ በጭብጦቹ ላይ።
ድርድሩ ማተኮር ያለበት በግጭት ላይ ብቻ መሆን አለበት ይላሉ አቶ ያሬድ።
እነዚህ ነገሮች ከድርድሩ አካል ውጪ ሆነው የትግራይ ህዝብ እንደ ህዝብ መብራት የማግኘት፣ ውሃ የማግኘት፣ መሰረታዊ የሆኑ አቅርቦቶች የማግኘት፣ የሰብአዊ እርዳታውን በአግባቡ የማግኘት መብቱ የድርድር አካል መሆን የለበትም እና እነዛ መሟላታቸው ይሟላል። ግን ድርድሩ በሌሎቹ የፖለቲካ ለግጭት ምክንያት በሆኑት ጉዳዮች ላይ ብቻ ነው መለየት አለበት ይሄ ሁለቱ ነገር።
የዓለም ምግብ ድርጅት በዚህ ሳምንት ባወጣው መግለጫ እንደገና የተከሰቀሰው ውጊያ ምን አይነት ተጽዕኖ እንዳለው ለማሳያ ያህል ዛሬ ጧት ነሐሴ 18 በመቀሌ የሚገኘው የዓለም ምግብ ድርጅት መጋዘን በኃይል ጥሰው የገቡት የትግራይ ኃይሎች 12 ሙሉ የነዳጅ ማከማቻዎች የያዙትን 570 ሺህ ሊትር ነዳጅ ወስደዋል። በስፍራው የሚገኘው ቡድን ይህንን ዘረፋ ለመከላከል ያደረገው ጥረት አልተሳካም። ይህ የነዳጅ ክምችት ለሰብአዊ አገልግሎት፣ ለምግብ፣ ለማዳበሪያና ሌሎች የአደጋ ጊዜ እርዳታ እቃዎች ማጓጓዣ ብቻ ጥቅም ላይ መዋል የነበረበት ነው ብለዋል። ህወሓት ድርጊቱን ያስተባበለ ሲሆን የድርጅቱ ዳይሬክተር ዴቪድ ቢዝሊ ያወጡት መግለጫ እንዳስደነገጠው አስታውቋል። እንዲያውም ከራሱ የነዳጅ ክምችት ለድርጅቱ 600 ሺህ ሊትር ማበደሩን ገልጾ እንዲመለስለት ጠይቋል። የዓለም ምግብ ድርጅት ይህ አይነቱ ድርጊት በእርዳታ አሰጣጡ ላይ ችግር እንደሚፈጥር ገልጿል። የኢትዮጵያ መንግስት የዓለም ምግብ ድርጅት የሚሰጡ እርዳታዎች በትክክል ለህዝብ መድረሱን ማረጋገጥ ይገባል ብለዋል። ይህ ክስተት ከመገለጹ በፊት ያነጋገርናቸው አቶ ያሬድ በድርድሩም ሆነ መሰረተ ልማትና እርዳታው በአግባቡ መድረስ አለመድረሱን ስለማረጋገጡ መንግስት ያለውን ስጋት የሚጋሩ ቢሆንም በመካከሉ ግን ህዝቡ መጎዳት የለበትም ይላሉ።
ይሄ በመንግስት በኩልም የሚነሱት ነገሮች ለምሳሌ የስልክ መስመር ሲከፈት ህወሓት በኩል ያለው ከህዝቡ የበለጠ ምናልባትም የስልጣን ላይ ያለው አካል እነዛን ነገሮች አቢዩዝ ወይም ደግሞ ላልተገባ ለህዝብ ጥቅም ተብለው ቢፈቀዱም እንኳን ላልተገባ ነገር ሊጠቀምበት ይችላል የሚል ስጋት ሊፈጥር ይችላል። ኢትዮጵያ መንግስትም በኩል ያለው ስጋት እረዳለሁ። ነገር ግን በመሀል በሁለቱ ኃይሎች አለመግባባት ምክንያት በቀጥታ እየተጎዳ ያለው ህይወቱ አደጋ ላይ እየወደቀ ያለው ለምሳሌ እህል ይሰጠዋል። ኤሌክትሪክ ከሌለ እህሉን በምንድን ነው ሰዎች የሚያበስሉት? ስንዴ ሊሰጣቸው ይችላል፣ ግን ስንዴው ወፍጮ ቤት በኤሌክትሪክ ካልሰራ በምንድን ነው የሚፈጨው? ምግባቸውን በኤሌክትሪክ ካላበሰሉ እንዴት ነው የሚሆነው? ስለዚህ ይሄንን ሊያመቻች የሚቻልበት ልዩ ሁኔታ እንግዲህ ይሄንንም የድርድር አካል የማረጉ ነገር አቅርቦቱ ይቅረብ አይቅረብ ሳይሆን ድርድር የሚሆነው አቅርቦቱ ሲሰጥ በሌላኛው ወገን እነዚህ አቅርቦቶች ላልተገቡ አላማዎች ላለመዋሉ የሚሰጣቸው ዋስትናዎች እሱን የመደራደሪያ አካል ማድረግ ወይም የውይይት መጀመሪያ ማድረግ ይቻላል። መንግስት የጠየቃቸውን የዋስትና ጥያቄዎች በምን መንገድ ነው ማረጋገጥ የሚቻለው? ምናልባት ከሁለቱ ወገን ውጭ ማን ነው ይሄንን አደራዳሪዎቹ ምን መፍትሄ አላቸው? ይሄ ራሱን ችሎ የሚታይ አወዛጋቢም ነገር ነው። ግን ደግሞ በመሀል የሚማቅቀውን ህዝብን ደግሞ ጥያቄ ወደ ጎን መግፋት አይቻልም።
በጦርነት ሁኔታዎችም ውስጥ እንኳ ቢሆን የእርዳታው አቅርቦት መደናቀፍ የለበትም የሚሉት አቶ ፍስሐ ተክሌ የጦርነቱ ተሳታፊዎች ከዚህ በፊት የታዩ ስህተቶች እንዳይደገሙ አሳስበዋል።
በፊት ለተፈጸሙት ምንም መልባት ሳይሰጣቸው በዚህ ተሳትፈዋል የተባሉ ሰዎች ፍትህ ሳያገኙ እንደገና ደግሞ ጦርነቱ ሲነሳ ደግሞ የሚፈጠረው ተመሳሳይ ነገር ለመፈት የመፈጠረ ድሩስ ሲሉና ተጎጂዎች ፍትህ አላገኙም። ከዚህ በነበረው ጦርነት ማለት ነው። ትግራይ ውስጥ ያለው ሰብአዊ እርዳታ ሁኔታም ከዚሁ ተሻሻለ የነበረ ቢሆንም እንደገና ጦርነቱ ደግሞ ሊያደናቅፈው ይችላል። በዚህ ከብዙ ሰዎች የህግ ጥረትን የጤና አገልግሎት ችግርን ገጥማቸው አንድ የነበረውም የእርዳታ ዲስትሪቢሽን ወይም ደግሞ አከፋፈልም በዚህ በሳይነት ሊጎስድ ሊስተጓጎል ይችላል። ስለዚህ በጦርነቱ ተሳታፊ ወገኖች እንግዲህ ያንን ከማድረግ እንዲቆጠቡ በተለይ ደግሞ ከዚያ ቤት የታዩትን አይነቶች ሆኑ ሌሎች ሰቶች እንዳይፈጸሙ አስፈላጊውን ጥረት እና አስፈላጊውን እርምጃ እንዲወስዱ ነው የምናሳስበው። ሌላው ደግሞ ቅድም ያልኩት የሰብአዊነት እርዳታ የሰብአዊ እርዳታ እንዳይቋረጥ ጦርነቱ የተካሄደ ቢሆን አስፈላጊ እርዳታ ማለፍ የሚችልበት መፈጠር አለበት ብለን የምናምነው እና እስካሁን የተፈጸሙት ሰቶች ዓለም አቀፍ ደረጃ ሊያሳዩ የሚችሉ ወንጀሎች ናቸው። ክራይም አጌንስት ሁማኒቲ ወይም ደግሞ ስብዕና ላይ የተፈጸሙ ወንጀሎች እና ዓለም አቀፍ የጦር ወንጀሎች ሊደርስ የሚችሉ ናቸው እና ለእነዚህ መፍትሄ መገኘት አለበት እንዳይደገሙ። አሁንም ደግሞ ከዚህ አይነት ክስ መቆጠብ እንዳለባቸው ነው ማሳሰብ ፈልገው።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ባለፈው ሐሙስ በሰጡት መግለጫ በድርድሩ ዙሪያ ከጠቅላይ ሚኒስትር አብይ አህመድ እና ከዶክተር ደብረጽዮን ገብረ ሚካኤል ጋር መነጋገራቸውን ቢናገሩም ዝርዝሩን አላስታወቁም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ያደመጣችሁት በሰሜን ኢትዮጵያ ጦርነቱ ዳግመኛ መቀስቀስ፣ በሰብአዊ እርዳታ አቅርቦት፣ በሰብአዊ መብቶች ጥበቃና በኢትዮጵያ ምጣኔ ሀብት ላይ የሚያሳድረውን ተጽዕኖ ከፍተኛ መሆኑን በተመለከተ የተዘጋጀውን ፕሮግራም ነበር። ከዚሁ ርዕሰ ጉዳይ ሳንወጣ ጦርነቱ ዳግም ከመቀስቀሱ አስቀድሞ ወደ ተሰበሰበ የነዋሪዎች አስተያየት እንውሰዳችሁ። የሰሜን ኢትዮጵያው ችግር የሚፈታው በሰላማዊ መንገድ እንደሆነ ለቪኦኤ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ገለጹ። እነዚሁ አስተያየት ሰጪዎች ከሳምንት በፊት በሰጡት ቃለ መጠይቅ ቀደም ሲል በኢትዮጵያ መንግስትና በህወሓት መካከል ሲሰማ የነበረው መወነጃጀል ወደ ጦርነት ሊያመራ ይችላል የሚል ስጋት እንዳሳደረባቸው ተናግረው ነበር። በእነርሱ አስተያየት መፍትሄው ነው የሚሉትን ሀሳብ ሰጥተዋል። ገብረ ሚካኤል ገብረ መድን ነበር ያነጋግራቸው።
ለቪኦኤ አስተያየት ከሰጡት ሰዎች መካከል አንዱ የሆኑት አቶ ካሳ በርሀ በተካሄደው ጦርነት ኢትዮጵያ እንደ ሀገር ተጎድታለች ይላሉ።
ጦርነት አውዳሚ ነው። አምና ያየነውና የሰማነውን ነገር እንግዲህ ያው ዘግናኝ ነው። ዓለም ታዝቦናል። ዓለም አይቶናል። አሁንም ይህን ቢደገም እንግዲህ ያው ይቺ ሀገር እንደ ሀገር ትቆማለች ብዬ አላስብም።
ስማችን እንዳይጠቀስ ያሉ ሌሎች አስተያየት ሰጪዎችም ጦርነቱ በሀገሪቱና ሕዝቦቿ ላይ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስ ማስከተሉን ይናገራሉ።
በከፍተኛ ደረጃ ተጎድታለች። በኢኮኖሚ በማህበራዊ ቀውስ እና በብዙ ነገር ሀገሪቷ ተጎድታለች። ከፍተኛ ውድመት በሰውም በንብረት ላይም ደርሷል። በርካታ ሰዎች ተገለዋል። የሀገሪቷ የኢኮኖሚ ሁኔታ ደቋል። ማህበራዊ ትስስሩ ላልቷል። ሰው እርስ በርሱ እንዳይተማመን እንዲጠራጠር ጭምር ሆኗል።
ሀገሩ ወድሟል። ዜጎችም ተፈናቅለዋል። ህይወት አልፏል። ንብረት ወድሟል። ከጦርነት ምንም ይሄ ነው የምትለው ነገር የለም። ጦርነት ክፉ ነው፣ አስቀያሚ ነው።
በጣም ሰፊ የሆነ የንብረትም የሰውም ውድመት ደርሷል። ይሄ ነው ብለው ለመግለጽ በእርግጥ በጣም ከባድ እንትን ነው፣ ከባድ ደረጃ ነው የደረሰው።
ሀገሪቱ ከገባችበት ችግር ብቸኛው የመውጫ መንገድም በድርድር ሰላማዊ መፍትሄ ማፈላለግ እንደሆነ ይገልጻሉ።
መፍትሄው ሁለቱም በቅንነት መደራደር ይገባቸዋል ቢያስባሉ ኢትዮጵያ መንግስትም ለትግራይ ህዝብ የሚያስፈልጉት መሰረተ ልማቶች በሙሉ መልቀቅ ይገባዋል ብዬ አስባለሁ። እንደኔ እነሱም ቢሆን ይሄ የጦርነት ትንኮሳ አቁመው በእውነት ለመደራደርና በቀን ከመንግስት ጋር ለመወያየት መቅረብ ይገባቸዋል ብዬ አስባለሁ።
መፍትሄው አንድና አንድ ነው፣ መደራደር ነው። የትም ዓለም ላይ እንዲህ አይነት ሁኔታዎች ይከሰታሉ። መፍትሄው ዞሮ ዞሮ ብዙ ንብረት የሰው ህይወት ሳይጠፋ መደራደር ነው ያለባቸው።
ሁለቱም የተለያዩ ሰዎች አይደሉም፣ ሁሉም ኢትዮጵያውያን ናቸው። ያው ሁሉም ወገን ነው፣ የተለያየ ዘር ሐረግ ግንድ ያለው ሰው ስለሌለ ወደ ሰላም ቢገቡና ሰላሙ ቢሳካ ሰላም ቢሆን እመኛለሁ። ወደ ሰላም ዙሪያ ወደ ሰላም ድርድር እንዲገቡ እመኛለሁ።
ከዚህ ውጥረት ውስጥ ለመውጣት ብቸኛና ብቸኛው መንገድ ድርድር ማካሄድ ነው። ሁለቱም ወገኖች ሰጥቶ መቀበል መርህ ተነጋግረው ተቀራርበው ውይይት ማድረግ መቻል ያለባቸው ይመስለኛል። መፍትሄ የሚሆነው ብቸኛው መፍትሄም ይሄ ብቻ ነው።
አስተያየት ሰጪዎቹ ባለፈው ሳምንት ለቪኦኤ ቃለ መጠይቅ በሰጡበት ጊዜ በፌዴራል መንግስቱና በህወሓት መካከል የነበረው መካሰስ የሰላም ሂደቱን ሊያስተጓጉለው እንደሚችል ስጋታቸውን ገልጸው ነበር። አቶ ሙሉጌታ ከእነዚህ አንዱ ናቸው።
ሰላም ይመጣል ሲባል እጅግ በጣም ተስፋ አድርጌ ጠብቃለሁ፣ ተስፋም አድርጋለሁ። አንዳንዴ ደግሞ ሳይሆን ሲቀር ወይም ሲራዘም ደግሞ ትሰጋለህ። ሰላም ከሌለ ያው ሁሌ ስጋት ነው።
ሌሎቹ አስተያየት ሰጪዎችም የውይይት ሂደቱ ቅንነት የጎደለው ስለሚመስል እንዳይስተጓጎል እንሰጋለን ብለው ነበር።
ድርድራቸው ሂደቱ ረጅም ቢሆንም በተስፋ እየጠበቅን የነበርንበት ሁኔታ ነው። በጣም አሁን ደግሞ የምንሰማው ነገር በጣም ያስጠላል። ተስፋ አስቆራጭ ነገር እየሆነብን ያለው በንብረትም በሰውም ውድመት እየደረሰ ያለው ሁኔታ ያው ዓለም የሚያውቀው ነው። ይህንን ሂደቱ እንደገና ይቀጥላል የሚለው ስጋት ያድርብኛል።
ቅንነት ይጎላቸዋል በሁለቱም በኩል። ዝም ብሎ እንደው ለዓለም ለማሳየት ነው እንጂ እውነት ህዝቡና አገሪቱን ነፃ ለማውጣት የሚካሄድ ድርድር መስሎ አይታየኝም። ለእኔ በሁለቱም በኩል የፖለቲካ ትርፍ ለማግኘት ብቻ የሚደረግ ውይይት ይመስለኛል። ቅንነት ይጎላል። አሁን እኮ እገሌም እገሌም ሳትል እኮ ቁጭ ብለን ችግራችን ምንድን ነው ብለን አንድና ሁለት ሶስት ብለን ችግራችን ቆጥረን መፍትሄውንም እኮ ቅንነት ቢኖር ይገኛል በእጃችን ነበር። በአሜሪካ በአውሮፓ እጅ አይደለም መፍትሄው በእኛ እጅ ነው አለ።
ድርድሩ መጀመሪያ አካባቢ የሚሳካ ነገር ይመስል ነበር። አሁን ግን ደግሞ መልሰን እንደምናየው በሁለቱም ወገኖች መካከል የሚደረገው የቃላት ውርወራ ተስፋችን እየተመናመነ በዳግም ወደ ጦርነት ቀውስ ውስጥ እንገባለን የሚል ስጋት አለን።
የአስተያየት ሰጪዎቹ ስጋት እውን ሆኖ ጦርነቱ ነሐሴ 18 ቀን 2014 ዓ.ም ዳግም አገርሽቷል። የጦርነቱ መቀስቀስም የኢትዮጵያ መንግስትና ህወሓት እርስ በራሳቸው ይወነጃጀላሉ። ዓለም አቀፉ ማህበረሰብ ደግሞ ሁለቱም አካላት ጦርነቱን በአስቸኳይ አቁመው ወደ ውይይት እንዲመለሱ እየተማጸነ ይገኛል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዶ ወልዴ ነኝ። በፕሮግራማችን ላይ አስተያየት መስጠት ከፈለጋችሁ በምን አድራሻ እንደምታገኙን እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
እያደመጡ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ ከማለፋችን በፊት የሙዚቃ አረፍት እንውሰድ። ፀሐዬ ዮሐንስ ጥንድ ጥንድ ሆነው ሲሄዱ ይለናል።
ጥንድ ጥንድ ሆነው ሲሄዱ ሳፋሽን ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽን። ጥንድ ጥንድ ሆነው ሲሄዱ ሳፋሽን ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽን።
ፀሐዬ ዮሐንስ ጥንድ ጥንድ ሆነው ሲሄዱ ሳይ በሚል የተጫወተውን ዜማ ነበር ያስደመጥናችሁ። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን እንወሰዳችሁ። ደቡብ ክልል ለምን ተከፋፈለ? ለሩብ ምዕተ ዓመት ከ56 በላይ ብሔር ብሔረሰቦችና ሕዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል አሁን ቢያንስ ለአራት ክልሎች መከፈሉ የማይቀር መሆኑ የታወቀ ይመስላል። ለመሆኑ ደቡብ ክልል የሚገኙ ዞኖች እንዴት የተከፋፈሉት ለምን ይሆን? የሲዳማ ክልልን ጨምሮ በወራት ልዩነት ከክልሉ የወጡ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል፣ የደቡብ ኢትዮጵያ ክልል፣ ነባሩ የደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ከቀድሞው የደቡብ ክልል በምን ይለያሉ? እነዚህን ጥያቄዎች ይዞ ባለሙያዎችን ያነጋገረው ዘጋቢያችን ዮናታን ዘብዲዮስ ዝርዝር አለው።
ኢህአዴግ አገሪቷን በተቆጣጠረ በጥቂት ዓመታት ውስጥ በሽግግር ወቅት አምስት የነበሩ ክልሎችን ነው አንድ ላይ በማዋሃድ ደቡብ ብሔር ብሔረሰቦችና ሕዝቦች ክልል የሚል ስያሜ ሰጣቸው። ግንባሩ ከስልጣን እስከተነሳበት 2010 ዓ.ም ድረስና የሲዳማ ክልል ራሱን ችሎ እንዲወጣ ምክንያት ሆነው እስከሚባለው የመንግስት ለውጥ ድረስ ለሩብ ምዕተ ዓመታት ክልሉ በጫናም ይሁን በፍላጎት በአንድነት ዘልቋል። ይሁን እንጂ የሲዳማን በክልል መደራጀት ተከትሎ በክልሉ አያሌ ተመሳሳይ ጥያቄዎች ተነስተዋል። ምላሽ አልተሰጣቸውም በሚል የጸብ መንስኤ በመሆናቸው በሚሊዮኖች የሚገመት ንብረት ወድሟል። ብዙ የሰው ህይወትም አልፏል። በአንጻሩ ደግሞ የክልሉ መንግስት ጥያቄውን መልሳቸዋለሁ ሲል በምሁራን ቡድን ጥናት አስጠንቷል። በአገሪቱ ጠቅላይ ሚኒስትር የተሰየመው ሰማይና የሰላም አምባሳደሮች ቡድንም የተለያዩ የአማራጭ ሀሳቦች እንዲያቀርቡ ተደርጓል። ይህም በተለያዩ ጊዜ ተዘግቧል። ከአማራጮቹ ውስጥ የደቡብ ክልልን ከሶስት እስከ አራት ክልሎች ማደራጀት የሚል ሲሆን ይህን ሀሳብ ተቀብሎ በምክር ቤቶቻቸው ያጸደቁ ዞኖች ጥያቄያቸውን ለፌዴሬሽን ምክር ቤት ልከው ፌዴሬሽን ምክር ቤትም ቀደም ሲል የተቀበለውን ስድስት ዞኖችን የያዘ የደቡብ ምዕራብ ኢትዮጵያ ህዝቦች የተሰኘ ክልል ተመስርቷል። ባለፈው ነሐሴ 12/2014 ደግሞ ስድስት ዞኖችና አምስት ልዩ ወረዳዎች በአንድነት ክልል እንዲመሰርቱ በቀረበው ጥያቄ መሰረት ፌዴሬሽን ምክር ቤቱ ወስኖላቸዋል። ለብቻዬ ደራጃለሁ ስል የተቃወመውን የጉራጌ ክልል ጨምሮ አምስት ዞኖችና አንድ ልዩ ወረዳ በነባሩ በደቡብ ክልል ስር የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል እንዲቀጥሉም ወስኗል። ያም ሆነ ይህ ክልሉ አሁን ቢያንስ ለአራት ክልሎች መከፈሉ እርግጥ ሆኗል። ለመሆኑ በደቡብ ክልል የሚገኙ ዞኖች እንዴት ተከፋፈሉት? ለምን ይሆን? በአዋሳ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት ረዳት ፕሮፌሰር ሽመልስ አሻግሬ አስተያየታቸውን ለአሜሪካ ድምፅ ሰጥተዋል።
እንግዲህ መሰረታዊ ምክንያት አንደኛው የኢኮኖሚ ፍትሐዊነት አልተንጸባረቀም የሚል ነው ትልቁ ጥያቄ። ኢኮኖሚያዊ ፍትሐዊነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች፣ ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚል ነው አንዱ ጥያቄ የነበረው። በዋናነት እንግዲህ የኢኮኖሚ ልማትን ስንመለከት ፕሮጀክቶች በተለያየ መንገድ ወደ የክልሎቹ ይፈሳሉ። የአብዛኞቹ ፕሮጀክቶች ወደ መሬት የሚወርዱበት ጊዜ ውስን ቦታዎች ላይ ብቻ የማትኮር ነገር እንደነበረ ይታወቃል። ህዝቦች እንደሚሉት ከሆነ ማለት በተለይ ወደ ኢቱ ስንሄድ ደግሞ ለአስተዳደርም ምቹነት የለውም። ምክንያቱም ጂኦግራፊካሊ ይሄ የመሬት አቀማመጡ በጣም ሰፊ ቦታ ይዞ የሚገኝ በመሆኑ ከመሆኑም አኳያ ለምሳሌ ደቡብ ምዕራቦቹ ክልል በራሳችን እንፈልጋለን ሲሉ አዋሳ በጣም ርቆናል የሚል ነው አሉ። የብዙ ቀናት ጉዞ እየፈጀን እየሄድን ስለሆነ የህዝባችንን ዴሞክራሲያዊ መብቶች ልናከብር እናስከብርም አልቻልም የሚል ጥያቄ ነው ተነስቶ የነበረው። ሶስተኛው እንደ ማዕከል አንድ ማዕከል ብቻ ነው የነበረው በጊዜው አዋሳ። አብዛኞቹ የትልቆች ኢንቨስትመንት የሚባሉት በአዋሳ ከተማ ደረጃ የተደረጉ ናቸው። ሁሉም ብሔሮች አንድ ቦታ በአንድ ከተማ ውስጥ የነበሩ ስለሆነ ሰዎች መብቶቻቸውን ለማስከበር ከፍርድ ቤት ጀምረን እስከ ታች እስከ ስራ አስፈጻሚ አንድ ቦታ ላይ የተከማቸ በመሆኑ አፈሳሱ ለአንድ ቦታ ብቻ ነው። ያ አንድ ጥያቄ ነው። ሶስተኛ አራተኛው እንግዲህ ቋንቋችንን፣ ባህላችንን፣ ማንነታችንን፣ ታሪካችንን ሊያስገነባ የሚችል ክልላዊ አደረጃጀት የለንም። ተረግጠናል፣ መብቶቻችን አልተከበሩም፣ ማንነታችን ተደፍትጧል የሚል ዋና ማዕከል አድርገው የሚንቀሳቀሱት ይህንን ጥያቄ ነው እስከሚገባ ድረስ።
በአዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላሊ በበኩላቸው የጥያቄው መንስኤ የፌዴራሊዝም ስርዓት የሚከተሉ ሀገራት ወይም መንግስታት የሚገጥማቸው በቅርበት የመተዳደር ህገ መንግስታዊ የመብት ጥያቄ ነው ይላሉም።
ፌዴራሊዝም ዋና ሀሳቡ ሰልፍ ሩልና ሼርድ ሩል ነው። ዜጎች ራሳቸውን በራሳቸው የሚያስተዳድሩበት አንደኛው የአመራር ሲስተም ነው ፌዴራሊዝም። ና በአካባቢያቸው አገልግሎት የማገኘት ፍትህ የማገኘት ርትህ የማገኘት ትልቅ ጥያቄ አላቸው ዜጎች። እና አሁን ደቡብ ክልልን ስናየው ቀደም ብሎ መቀመጫው ሀዋሳ ነው። ቦንጋን ስናየው ከሀዋሳ በጣም የሚርቅ ነው። እና አንድ ሰው የክልል የሚወስደው ጉዳይ ቢያገኘው ምናልባትም በአንድ ቀን ጉዞ እንኳ የማይደርስበት እና ብዙ ወጪ የሚደረግበት በገንዘብም በምንም ለብዙ ወጪ የሚደረግበት ጊዜ ነበርና ያን ለመቀነስ ና በዛው በአካባቢው ፍትህ የሚያገኝበት አገልግሎት የሚያገኝበት ተጠቃሚ የሚሆንበት ልማት ወደ ልማት የሚገባበት እና ይሄ የዚህ ጉዳይ ነው ዋነኛው መነሻው። ሴንተሩ ሴንተር ኦፍ አድሚኒስትሬሽኑ ርቆናል ነው። ሴንተር ኦፍ አድሚኒስትሬሽን በራቀ ቁጥር ዜጎች አገልግሎት ለማግኘት በጣም ረጅም መንገድ ይጓዛሉ። በዚህ ሰዓት ብዙ የኢኮኖሚ ወጪ የጊዜ ብክነት አለ። ስለዚህ ይሄ ደግሞ አካባቢውም እንዲያድግ ሊያደርገውም ሁሉ ይችላል። አሁን የአድሚኒስትሬቲቭ ሴንተር የሚባለው በየቦታው ሲቀመጡ ከተሞች በቀላሉ የሚያርጉበት እድል ይኖራል። የግለሰቦች የሀገር እድገት ማለት የግለሰቦች እድገት ነው። ግለሰቦች ወጫቸው ሲቀነስ ገቢያቸው ያድጋል። ስለዚህ ይሄ ከአካባቢያቸው ለተለያዩ ጉዳዮች ረጅም ርቀት ተጉዘው ያወጡ የነበረው ወጪ ሲቀነስ የግለሰቦችም የኢኮኖሚ አቅም ጥሩ ይሆናል። ያ ደግሞ የሀገር እድገትም ይሆናል እና ይሄ በአብዛኛው አገልግሎት ከማግኘት ጋር የተያያዘ ጥያቄ ነው። አንዳንድ ጊዜ እኮ ደሃ ሀገር ላይ ፍትህ እንኳ ሊያስገኘው በሚችልበት እንኳ ጉዳይ ላይ ቦታው ስለራቀው ብቻ ላይሄድ ይችላል። ስለዚህ አካባቢ ቢሆንለት ግን በቀላሉ ጠይቆ መፍትሄ የሚያገኝበት እድል ሊያባክን ይችላል እና
የኢትዮጵያ ህገ መንግስት አንቀጽ 39ና 47 እስከ መገንጠል መብት ይሰጣል። ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 ደግሞ ጥያቄው በብሔር በብሔረሰብ ወይም በህዝቡ ምክር ቤት በሁለት ሶስተኛ ድምፅ ተቀባይነት እስካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መብት አለው ሲል ይደነግጋል። በደቡብ ክልል ውስጥ የክልል ጥያቄ የሚያራምዱ እንዳሉ ሁሉ ክልሉ በአንድነት እንዲቀጥል የሚሹ የክልሉ ህዝቦችና ምሁራን መኖራቸው ሲነገር ቆይቷል።
ከዚህ በፊት ከአራት ዓመት በፊት የተቋቋመው ኮሚቴ እንኳን ሲያጠና የመጨረሻ ፋይንዲንግ ግኝት ተብሎ የመጣው ምንድን ነው? እንግዲህ ከ17,000 ተጠያቂዎች መካከል ሲዳማና ሐዋሳ ሳይጨመር፣ ምክንያቱም እነዛ ጋር ስላልተደረገ ጥናቱ ክልሉ ባለበት ይቀጥል የሚል ነበር።
አሁን ግን ለየብቻቸው ባይሆንም ተቀራራቢ ዞኖች የተለያዩ ክልሎችን የሚመሰርቱበት አጋጣሚ ተፈጥሯል። እዚህ ጋር አንድ ጥያቄ ይነሳል። ይደራጃሉ የተባሉ አዳዲስ ክልሎች ህዝቡ በክልልነት ለመደራጀት ያነሳሷቸው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የተባሉ ምክንያቶች መልስ ያገኙ ይሆን የሚል ረዳት ፕሮፌሰር ሽመልስ አሻግሬ እርግጠኛ መሆን እንደማይቻል ይናገራሉ።
ይህን ጥያቄ ለመመለስ ምርምር የሚያስፈልገው ቢሆንም የተወሰኑ ግን ማለት የምንችላቸው ነገሮች ይኖራሉ። እንደ ማንኛውም ግለሰብ እንደምናነብብ አንደኛው ምናልባት በቅርብ አገልግሎት ማግኘት የሚለው ኪሎ ሜትር ሊቀንስ ይችላል። ከጅንካ ሐዋሳ ከመምጣት ከጅንካ አርባ ምንጭ መምጣት ሊቀንስ ይችላል፣ ወይ ሶዶ መምጣት ሊቀንስ ይችላል። ኪሎ ሜትር ሊቀንስ ይችላል። ነገር ግን በዋናነት የኢኮኖሚ ፍትሐዊነትን በተመለከተ እኔ እርግጠኛ ነኝ በዚህ በቅርብ ጊዜ ውስጥ ኢኮኖሚያዊ ፍትሐዊነት ይረጋገጣል ብዬ አላስብም። ምክንያቱም አራት ከተማ በዋናነት ብታደራጅ በአራቱም ከተሞች ውስጥ የመንግስት ቢሮዎች የሚደራጁ ከሆነ ቢሮዎች መገንባት፣ እቃዎችን የመግዛት የምን ስራዎች ላይ ፎከስ እና ትኩረቱ እዛ ላይ ነው የሚሆነው። ያ ማለት ለህዝቡ ተጠቃሚነት የሚውሉ በጀቶች አብዛኛውን ጊዜ ወደዚህኛው ወደ ኢንፍራስትራክቸር ግንባታ፣ ወደ አቅም ግንባታው ብቻ የሚሄድ እድላቸው በጣም ሰፊ ነው የሚሆነው እና ፍትሐዊነቱ ይረጋግጣል ብዬ አላስብም። አገልግሎቶችን በቅርብ የማግኘት የሚለው አንጻራዊ ነው። እንደ ከተሞች ሁኔታ እንደየፍላጎት ነው። ለምሳሌ አሁን ደቡብ ምዕራብ እንደ ኤግዛምፕል እንኳን ብንወስድ የብልጽግናና የፋይናንስ ይመስለኛል የርዕሰ መስተዳድሩ ቦንጋ ነው ያለው። ስለዚህ የርዕሰ መስተዳድሩ ጉዳይ የሚፈልግ የትኛውም ሰው ከኮንታ ቦንጋ መሄድ ይኖርበታል። ከኮንታ ሐዋሳ መምጣቱ ቀርቶለታል ማለት ነው። ቅርበትን በተመለከተ ጠቃሚ ሊሆን ይችላል። ግን ደግሞ ከርዕሰ መስተዳድር ጉዳዩ ተመርቶ ወደ ምክር ቤት መሄድ ከሆነ ታርጫ መመለሱ፣ ሌሎችም ቢሮዎች በተመሳሳይ እዛና እዚህ እየዞረ እዚህ በረዥሙ ሊያጠፋ የነበረውን ገንዘብ እዛው ማጥፋቱ ይቀርለታል በማሰብ የዋህነት ሊሆን ይችላል። አዎ አሁን በቅርብ ጊዜ ውስጥ ላናሳካው የሚችለው ነገር ነው ብዬ አስባለሁ። በተለየ መንገድ ባህልን፣ ቋንቋን፣ ታሪክን በተመለከተ ልዩነት ይኖራል ብዬ አላስብም። አገልግሎት ማግኘቱ ግን የመቅረብ እድሉም ሰፊ ነው ብዬ አስባለሁ። ተወሰነ ኪሎ ሜትሮች በከፍተኛ ደረጃ ስለሚቀንሱ ግን አገልግሎት የምናገኝበት ቋንቋ ደግሞ አሁንም ቢሆን አንድ ቋንቋ ነው። ስለዚህ በዛ ረገድ የተለየ ነገር አዳዲሶቹ ክልሎች ካልፈጠሩ በስተቀር አዲስ ነገር ይኖራል ብዬ አስባለሁ። ወይ ዱሮ ተጠቃሚነታችን ተጎድቷል የሚሉትን የማግኘት እድላቸው 50-50 ያስባል። ግን በእርግጠኝነት መናገር የሚቻለው ለተከታታይ 4-5 ዓመታት በእርግጠኝነት ወደ ቢሮ ማደራጀት እና ወደዛ ጉዳይ ስለሚተኮር ኢኮኖሚው፣ ፖለቲካውም፣ ሌላውም ነገር ባለበት ይቀጥላል ብዬ ነው አስበው።
በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላሊ ደግሞ ጥቅም አለው ብለው እንደሚያምኑ ተናግሯል።
አብዛኛውን የዜጎችን የመልማት ጥያቄ፣ አገልግሎት የማግኘት ጥያቄ ያቃላሉ ተብሎ ይታሰባል። ምክንያቱም ከዚህ በፊት ረጅም ርቀት ይጓዝ የነበረው ሰው እዛው አካባቢው መፍትሄ የሚያገኝ ከሆነ ወጪውንም ቀንሶ ጊዜውንም ቆጥቦ መፍትሄ ያገኛል። ምናልባትም አካባቢውም የመልማት እድልም ይኖራል። ከተሞች የማደግ የተለያዩ ኢንፍራስትራክቸሮች፣ ምሳሌ ድሮ የደቡብ ክልል መቀመጫ ሐዋሳ ነው። ሌሎች አካባቢዎች ከሐዋሳ ጋር ተወዳዳሪ አይደሉም። በከተሞቹ እድገት ስናይ ምናልባት አሁን የክልል መቀመጫ የሚሆኑ ከተሞች 3-4 ከተሞች 2 ከተሞች ሲመርጡ እያየናቸው ነው። ምናልባት እነዚያ ከተሞች ጥሩ የሆነ እድገት ያሳያሉ ተብሎ ይታሰባል እና የዜጎችንም ጥያቄ ድሮ ከነበረው ይልቅስ አሁን በአግባቡ እና በተሻለ መልኩ ይመልሳል ተብሎ ይገመታል። መቼም የዜጎችን ጥያቄ የማይመልስ አደረጃጀትና ክልል አይፈቀድም። መንግስት ይህን ጥናት አድርጎ የዜጎችም ጥያቄ ተመርምሮ ብዙ አካላት ጥናት ከተደረገ በኋላ ነው እነዚህ ክልሎች የተፈቀዱ ያሉት። ስለዚህ ለምንድን ነው የተፈቀደው የሚለው ጉዳይ የዜጎችን ፍላጎት፣ የዜጎችን ጥያቄ፣ የዜጎችን የመልማት ጥያቄ፣ አገልግሎት የማግኘት ጥያቄ ያለ መለስ ስለሆነ ክልሎቹ የሚመሰረቱት የዜጎችን ጥያቄ ይመልሳሉ የሚለው ትክክለኛ ግምት ነው ማለት ይቻላል።
አዳዲስ ክልሎች ከቀድሞው የደቡብ ክልል በምን ይለያል ስንል ጠይቀናቸው የራሳቸውን ሀሳብ ተናግሯል።
አንድም ናቸው ልዩነትም አላቸው። ምክንያቱ አሁንም ቢሆን እኮ ደቡብ የሚለውን ስም አልጣሉትም። ደቡብ ኢትዮጵያ ህዝቦች ክልል ነው የሚለው ወላይታን ይዘው የወጣው ያኛው ደቡብ ምዕራብ ይላል። ሲዳማ በብሔር የተደራጀ ስለሆነ ሲዳማ ብሎ ወጥቷል። እንግዲህ ማዕከላዊ ዞኖቹ ምን የሚል ስም እንደሚሰጣቸው ሚዲያ ላይ እየተዘዋወረ ያለው ስም ሸዋ የሚል ሸዋ የሚለው ደግሞ ኦሮሚያ ክልል ውስጥም ሸዋ፣ ደቡብ ሸዋ፣ ምዕራብ ሸዋ እንዲህ አማራ ክልል ሰሜን ሸዋ ይባላል። ምን ሸዋ ይባላል? ማዕከላዊ ሸዋ አናውቀውም። በዋናነት ግን አንደኛው በእርግጠኝነት ልዩነት አለው ብዬ ማስበው የብሔረሰቦቹ ቁጥር ስለሚያንስ እያነሰ ስለሚሄድ ያላቸው ተጽዕኖ በከፍተኛ ደረጃ ላይ ያንስ በከፍተኛ ደረጃ ምንም ጥያቄ የለው የተጽዕኖ በኢትዮጵያ ፖለቲካ ውስጥ ያላቸው ተጽዕኖ በሚገባ እያነሰ ሳብሰርቪየንት ዮ ማለት ይሄ ዝም ብሎ አላለ መናጆ ሆኖ የሚሄድ ነገር ሊከሰት ይችላል ብዬ አስባለሁ። አንድ ናቸው የምለው ለምንድን ነው? ላለፉት 30 ገደማ ዓመታት አንድ አይቆየ ክልል ስለሆነ የተለየ ነገር ይፈጠራል ብዬ አላስብም። በቅርብ ጊዜ ውስጥ
አወል አሊ ሲናገሩ ደግሞ ይህንን ብሏል።
ልዩነት አላቸው። ይህ ሲዳማ ምናልባት በኦልሞስት አንድ ብሔር ነው ብሎ መውሰድ ይቻላል፣ በውስጡ የተለያዩ ሰዎች ቢኖሩም እንኳን። ነገር ግን አሁን ሌሎቹ አዲስ እየመጡ ያሉት ክልሎች ስናያቸው በውስጣቸው ስብጥር ብሔሮች ያሉባቸው ናቸው። ግን ከድሮ ግን ከ50 ምናምን በላይ የሆኑ ብሔረሰቦችን በአንድ ታጭቆ የነበሩበት ስለሆነ ቢያንስ በተወሰነ ደረጃ ጥሩ መተንፈሻ ይሆናል ብሎ መውሰድ ይቻላል። ቢያንስ አሁን እንደዚህ 10ም 5ም 20ም ሆነው አንድ ክልል ሲመሰረቱ ድሮ ከነበረው ከ56ቱ የተሻለ አድሚኒስትሬቲቭ መፍትሄ ይሆናል ብሎ ማስቀመጥ ይቻላል እና ይሻላል ከድሮ።
በክልል መደራጀት የራስን እድል በራስ የመወሰን ባህልና ቋንቋ የማሳደግ በኢኮኖሚ ረገድም በኩል የመልማት መብት ያጎናጽፋል የሚሉ እንዳሉ ሁሉ ጉዳቶች እንዳሉትም የምናገሩም አሉ። ረዳት ፕሮፌሰር ሽመልስ በበኩላቸው ክልሉ መከፋፈሉ ያስከትላል ያሏቸውን ጉዳቶች ዘርዝረዋል።
እኔ ለማስበው ከሆነ በተለይ የደቡብ ክልልን ህገ መንግስት መግቢያ መመልከቱ በጣም በቂ ይመስል። የመጀመሪያው የባህል ቅርርብ ነበረ። በአንድነት ድምፅ እናሰማለን። በኢትዮጵያ ፖለቲካ ውስጥ የተሻለ ተደማጭነት እናገኛለን። ተፎካካሪና ተወዳዳሪ የሆነ ማህበረሰባዊ አደረጃጀት የሚል አንድነት መንፈስ ያለው ነገር ተይዞ ነው የተቋቋመው። ከ27-28 ዓመት በፊት አዲሱ ህገ መንግስት በፈረንጅ 2001 የወጣው በእኛ አቆጣጠር 1994 የወጣው እንደውም ሲሻሻል ህገ መንግስቱም ሲሻሻል እነዚህን ትልቅ ሀሳቦችን ይዞ ነው ኢኮኖሚያዊ አንድነት፣ ፖለቲካዊ አንድነት የሚል ይዞ ነው የወጣው። እንግዲህ አሁን ይሄ ተሳክቷል ወይም በተወሰነ መንገድ ደቡባዊ የሚባል ማንነት በሚገባ እንደተቋቋመ ማየት እንችላለን። ለምሳሌ ማህበራት አሉ አይደለ? የደቡብ ህዝቦች የሙዚቀኞች ማህበር በዋናነት የደቡብ ማንነት ይዞ የሚሄድ አንድ ግዙፍ ክልል የተቋቋመ የኢትዮጵያ መገለጫ የሆነ ክልል እንደተቋቋመ ማየት ይቻላል። አንዱ ቤዚክ ነው የሚባለው ፖይንት ይሄ ነው። ስለዚህ በእርግጥ በሚገባ ልናጣቸው የምንችላቸው በጣም ብዙ ነገሮች አሉ። አንደኛ በፌዴሬሽን ምክር ቤት የደቡብ ክልል የበላይነት ነበር። ውሳኔዎችን እንደተፈለገ ሊጠመዘዝ በሚቻልበት ሁኔታ ውስጥ ሌሎቹ ክልሎች እንደፈለጉ ቢያደርጉት እንኳን የደቡብ ክልል የተሻለ ውክልና ነበረው ብሔረሰቦች ምክር ቤት ውስጥ የፌዴሬሽን ምክር ቤት ውስጥ። ምክንያቱም 56 ብሔረሰብ አለ። ከ1 ሚሊዮን በላይ የሆኑ ብሔረሰቦችም ስለነበሩ በቀላሉ ፌዴሬሽን ምክር ቤት ላይ ውሳኔዎች በኢትዮጵያ ደረጃ የሚወሰኑት በቀላሉ ይወሰናል ተብሎ አይታሰብም። ምክንያቱም የደቡብ ክልል ሰፋ ያለ ጠንከር ያለ ድምፅ ነበረው። አሁን ሲበታተኑ ግን እያነሱ ይሄዳሉ ማለት ነው። ስለዚህ ጉዳዮችን በቀላሉ ቫንጋርድ የሆነ ትልቅ ውክልና ያለው አንድ ብሔረሰብ ለምሳሌ በቀላሉ ሊቀይረው ይችላል። ይሄ አንዱ በፖለቲካ ውስጥ ሊያመጣ የሚችለው አንዱ ኪሳራ ይሄ ነው ያስባለሁ። ደቡብ እንደ ክልል ራሱን ሲፈረካከስ ሊያጣ የሚችለው አንደኛው የድምፅ ጉዳይ ነው ያስባለሁ። እንግዲህ ከዛ ባሻገር ከዛ ቀጥሎ ግን በኋላነት አብዛኞቹ የሚመደቡት በጀቶች ክልሎቹ አዳዲስ ይዋቀሩ አብዛኛው ለልማት የሚመደበው በጀት ወደ ቢሮ ማድራጀት ይሄዳል፣ ወደ ዞን ማድራጀት ይሄዳል። እና የኢኮኖሚ ፍትሃዊነት ችግር አለብኝ፣ ዲሞክራሲን አጥቻለሁ፣ ሰብአዊ መብት ተጥሷል የሚለው ህዝብ ለቀጣዮች 4 5 6 አመታት እነዚህ ሙሉ በሙሉ ተተደውበት ወደ አደረጃጀት ወደ ቢሮ ቀማማላት ወደ እንደዚህ አይነት ነገር የሚነገው በርግጠኝነት ሊሆን ይችላል። ምንም ጥያቄ የለው። አሲዳማ ላይ ደምራብራም ላይ ይሄን ምስሉ
በደቡብ ክልል ተስተዋለው የክልሉ መሰነጣጠቅ በሌሎችም ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚለው እነዚህ ምሁራን በብሔራዊ ደረጃ ሁነኛ መፍትሄ ማስቀመጥ እንደሚገባ ይመክራሉ። ህገ መንግስቱን ማሻሻል ደግሞ የመጨረሻው መፍትሄ ነው ይላሉ። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የተከበራችሁ አድማጮች ለዛሬ ቅዳሜ ምሽት ያዝናቸው ዝግጅቶች በዚሁ ተጠናቀዋል። የአየር ሰዓታችንም እንዲሁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁና ሳስተናግዳችሁ ያመሸሁት እንግዶልኝ ነኝ። አብራችሁን ስላመሻችሁ እናመሰግናለን። ሰላም በደናደሩ።